ላውዴቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን በደስታ እንገልጻለን።
ክቡራንና ክቡራት አድማጮቻችን በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የካቲት 1 2010 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ፍራንቺስኮ በዛሬው ዕለት በትዊተር ገጻቸው ላይ ባስተላለፉት መልእክት እንደገለጹት ሕገወጥ የሰው ልጆች ዝውውር ሰለባ የሆኑ ሰዎችን በተጨማሪም ረሃብና ጦርነትን ሸሽተው የሚሰደዱ ሰዎችን በርኅራዬ በተሞላ ልብ እንቀበላቸው ማለታቸው ተገልጿል። የዛሬውን ዕለት ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። ርዕሰ ሊቃነ ጳጳሳት ፍራንቺስኮ መጪውን የፋሲካ በዓል በታላቅ መንፈሳዊነትና ክብር ዘንድ እንድንዘጋጅ፣ በዚህ ዓመት የአብይ ጾም ወቅት የክርስቲያን ማኅበረሰብ በሕይወታቸው መንፈሳዊ ለውጥ እንዲያመጡ፣ ባልንጀራቸውን እንደ ራሳቸው እንዲወዱ፣ ከእግዚአብሔር ጋር ያለንን ቀረቤታ አጠናክረን እንድንቀጥል ይረዳን ዘንድ ከማቴዎስ ወንጌል ከምዕራፍ 24 ቁጥር 12 ላይ የተጠቀሰውን ክፋት ስለሚገን የብዙ ሰዎች ፍቅር ይቀዘቅዛል በሚል መሪ ቃል መልእክት ማስተላለፋቸው መገለጹን፣ የቀድሞ ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ በፍቅርና በቸርነት ታጅቤ ወደ ዘላለማዊ ቤት በመጓዝ ላይ እገኛለሁ ማለታቸው መገለጹን፣ ርዕሰ ሊቃነ ጳጳሳት ፍራንቺስኮ ሕገወጥ የሰው ልጆች ዝውውርን በጥብቅ መቃወም እንደሚገባ ማሳሰባቸውን የሚገልጹ ዜናዎችን በቅደም ተከተል በዛሬው ዕለት ወደ እናንተ አድማጮቻችን ጆሮ የምናደርሳቸው ዘገባዎቻችን ይሆናሉ። በመጨረሻም እምነታችን ይህ ነው በሚል ርዕስ ዘወትር ሐሙስ በዚህ ሰዓት የምናቀርብላችሁን አስተምሮ እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉን ከወዲሁ እንጋብዛለን። የዛሬውን ዝግጅታችንን ዋና ዋና ዜናዎችን በማስቀደም እንጀምራለን። ርዕሰ ሊቃነ ጳጳሳት ፍራንቺስኮ መጪውን የፋሲካ በዓል በታላቅ መንፈሳዊ ስሜትና ክብር ዘንድ መዘጋጃ በሚደረግበት በዚህ ዓመት የአብይ ጾም ወቅት የክርስቲያን ማህበረሰብ በሕይወታቸው መንፈሳዊ ለውጥ እንዲያመጡ፣ ባልንጀራቸውን እንደ ራሳቸው አድርገው እንዲወዱ፣ ከእግዚአብሔር ጋር ያለንን ቀረቤታ አጠናክረን እንድንቀጥል ይረዳን ዘንድ ከማቴዎስ ወንጌል ከምዕራፍ 24 ከቁጥር 12 ላይ የተጠቀሰውን ክፋት ስለሚገን የብዙ ሰዎች ፍቅር ይቀዘቅዛል በሚል መሪ ቃል መልእክት ማስተላለፋቸው ተገልጿል። ክቡራንና ክቡራት አድማጮቻችን፣ በማስከተል ርዕሰ ሊቃነ ጳጳሳት ፍራንቼስኮ ክፋት ስለሚገን የብዙ ሰዎች ፍቅር ይቀዘቅዛል በሚል መሪ ቃል ለዚህ ዓመት የአብይ ጾም አስተንትኖ ይሆነን ዘንድ ያስተላለፉትን መልእክት የመጀመሪያውን ክፍል መልእክት እናስደምጣችኋለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን። የተወደዳችሁ ወንድሞቼና እህቶቼ፣ በድጋሚ የዚህ ዓመት የፋሲካ በዓል በጣም ቀርቧል። ለፋሲካ በዓል በምንዘጋጅበት በአሁኑ ወቅት እግዚአብሔር በመለኮታዊ ጥበቃው ይህንን የአብይ ጾም ወቅት መዘጋጃ ይሆነን ዘንድ በመስጠት ምስጢራዊ የሆነ መንፈሳዊ ለውጥ እንድናመጣ ይጋብዘናል። ይህ የአብይ ጾም ወቅት እኛ ወደ እግዚአብሔር ሙሉ ልባችንንና ማንኛውንም አይነት የሕይወት አካሄዳችንን ወደ እርሱ እንድንመልስ ዘንድ ይጠራናል። ይህንንም ለውጥ እንድናደርግ ያበቃናል። በዚህ መልእክት በዚህ ዓመት እንደገና መላውን ቤተ ክርስቲያን በዚህ በአብይ ጾም ወቅት በሚገኘው ጸጋ በመታደስ በደስታና በእውነት ውስጥ መኖር ይቻል ዘንድ ለማገዝ ያስችላል። ይህንንም ለማድረግ ያስችለን ዘንድ ይህንን መስመር የምጀምረው ኢየሱስ ከማቴዎስ ወንጌል ከምዕራፍ 24 ቁጥር 12 ላይ በጠቀሰው ክፋት ስለሚገን የብዙ ሰዎች ፍቅር ይቀዘቅዛል በሚለው መሪ ቃል ነው። እነዚህ ቃላት የወጡት ኢየሱስ ስለ መጨረሻው ጊዜያት በሰበከበት ወቅት ነበር። እነዚህ ቃላት የተሰበኩት በኢየሩሳሌም በደብረ ዘይት ተራራ ላይ በኢየሱስ ላይ የሚደርሰው መከራ ከሚጀምርበት ስፍራ ነበር። ለደቀ መዛሙርቱ ጥያቄ መልስ ለመስጠት ፈልጎ ኢየሱስ ታላቅ መከራ እንደሚመጣና አማኝ የሆነው ማኅበረሰብ ራሱን እንዲያዘጋጅ በማሰብ ታላቅ የሆነ መከራ እንደሚገጥማቸው፣ ሐሰተኛ ነቢያት ሰዎችን በተሳሳተ መንገድ እንደሚመሯቸው፣ እናም የወንጌል ዋናው ማዕከል የነበረው ፍቅር በበርካታ ሰዎች ልብ ውስጥ ቀዝቅዞ ነበር። ሐሰተኛ ነቢያት። እስቲ የቅዱስ ወንጌልን ክፍል እንመልከትና እነዚህ ሐሰተኛ ነቢያት የሚባሉት እነማን እንደሆኑ እንገንዘብ። እንደ አታላይ እባብ ሆነው በመቅረብ የሰው ልጆችን ስሜት በመጫን የእነርሱን አስተሳሰብ ባሪያ በማድረግ ወደ ፈለጉበት ቦታ የሚመሯቸው ሰዎች ናቸው። በጣም በርካታ የሆኑ የእግዚአብሔር ልጆች በጊዜያዊ ደስታ እየታለሉ እውነተኛ ደስታን ሲያጡ እንመለከታለን። ስንት እህቶቻችንና ወንድሞቻችን ናቸው የትርፍ ባሪያ ብቻ የሚያደርጋቸውንና የፍጆታ ቁሳቁሶችን ብቻ ማስገኘት የሚችለውን ሀብት እያለሙ የሚኖሩ ስንቶች ናቸው? ስንቶች ናቸው ራሳቸው ሁሉንም ነገር ያላቸው ስለሚመስላቸው ራሳቸውን በራሳቸው ሙሉ እንደሆኑ በማሰብ? ስንቶች ናቸው በመጨረሻው በብቸኝነት ውስጥ ገብተው የሚሰቃዩ? ስንት ሰዎች ይሆኑ? ሐሰተኛ ነቢያት ብዙ ጊዜ ለመከራዎች ሁሉ ባዶ የሆኑና የማይጠቅሙ ቀላልና ፈጣን የሆኑ መፍትሄዎችን በማቅረብ የሚያታልሉ ቀማኞች ናቸው። በአደገኛ አደንዛዥ እጾች ተጋላጭ ለሆኑ ጾታዊ ግንኙነቶችን በመፍጠር ነገር ግን አግባብነት የሌለው ጥቅም ለማግኘት በመሮጥ ሂደት ውስጥ ስንት ወጣቶች ይወሰዳሉ? ግንኙነታቸውን ፈጣን የሚመስልና ቀጥተኛ በሆነ ሁኔታ ውስጥ በሚያዩ በእውነተኛ ባልሆኑ ምናባዊ ሕይወት ውስጥ የሚኖሩ ስንቶቹ ናቸው? እነዚህ አጭበርባሪዎች እውነተኛ ዋጋ የሌላቸውን ነገሮች በሚያሽከረክሩበት ጊዜ በሰዎች ዘንድ እጅግ ውድ የሚባሉ እንደ ክብር፣ ነጻነትና ፍቅር የመሳሰሉ የሰው ልጆች እሴቶችን ይሰርቃሉ። በውጫዊ ገጽታችን እንድንኩራራ ይገፋፉናል። በመጨረሻም ያታልሉናል። በዚህም በፍጹም መገረም የለብንም። የሰው ልብ ለማስደመም በዮሐንስ ወንጌል በምዕራፍ 8 ቁጥር 44 ላይ እንደተጠቀሰው ሐሰተኛና የሐሰት አባት ክፉን እንደ መልካም ሐሰትን ደግሞ እንደ እውነት አድርገው ያቀርባሉ። ለዚህም ነው እያንዳንዳችን ወደ እነዚህ ሐሰተኛ ነቢያት ውሸቶች እየተጓዝን እንደሆነ ወይም እንዳልሆነ ለመመልከት ወደ ልባችን እንድንመለከት የምጋብዘውም በዚሁ ምክንያት ነው። ውስጣችንን በጥልቀት መመርመርና መልካሙንና ዘላቂውን ምልክት በልባችን ውስጥ መተው እንድንችል መማር አለብን። ምክንያቱም ከእግዚአብሔር የተገኘ ለእኛ ጥቅም ሲባል ነው። የቀዘቀዘ ልብ። ዳንቴ አልጌሪ፣ ክቡራንና ክቡራት አድማጮቻችን፣ በዚህ አጋጣሚ ዳንቴ አልጌሪ የተባለ ሰው በ13ኛ ክፍለ ዘመን የኖረ ገጣሚ፣ ጸሐፊና ፖለቲከኛ የነበረ ጣሊያናዊ ሰው ነበር። ዳንቴ አልጌሪ ገሃነምን በተመለከተ ስለ ገሃነም በሳለው ስዕል ላይ ዲያብሎስ በበረዶ ዙፋን ላይ ተቀምጦ በረዶ ሆኖና ፍቅር የሌለበት ገለልተኛ ሰው አድርጎ በማስቀመጥ ስሎት ነበር። በውስጣችን ያለው ፍቅር እንዴት ሊቀዘቅዝ እንደቻለ ራሳችንን ልንጠይቅ ይገባል። ይህ በውስጣችን ያለው ፍቅር እየቀዘቀዘ መሄዱን የሚያሳይ ምልክት ነው። ከሁሉም በላይ ደግሞ በውስጣችን ያለው ፍቅር የሚያበላሸው ለገንዘብ ያለን ፍቅር ነው። ይህም በአንደኛ ጢሞቴዎስ በምዕራፍ 6 ቁጥር 10 ላይ እንደተጠቀሰው የክፋት ሁሉ ስር ነው። ከዚያም በመቀጠል ከእግዚአብሔርና እርሱ ከሚሰጠን ሰላም መራቅ እንጀምራለን። እግዚአብሔር በቃሉና በምስጢራቱ ከሚሰጠን ምቾት በመራቅ የራሳችንን ምቾት እንፈልጋለን። በማኅፀን ውስጥ ያለ ሕፃን፣ አዛውንቶችንና በሽተኞችን፣ ስደተኞችን፣ በመካከላችን የሚኖሩ ግን ለእኛ ባዕድ የሆኑ ሰዎችን፣ ከእኛ እኩል እንደ እኛ መኖር ያልቻሉ ጎረቤቶቻችን፣ ከዚህ ዐይነቱ አስተሳሰብ ወጣ ባለ መልኩ የሚያስቡት ሰዎች ሁሉ ለእኛ አደገኛ እንደሆኑ በማሰብ መጠራጠር እንጀምራለን። ተፈጥሮ በራሷ ይህንን እየቀዘቀዘ ያለውን ፍቅር ትረዳለች። መሬታችን በእኛ እንቢተኛነት ተመርዛለች። በቸልተኝነትና የራስን ጥቅም ብቻ በማሳደድ ተበዝብዛለች። በተለያዩ ምክንያቶች የተነሳ ለአስገዳጅ ስደት የተዳረጉ ስደተኞችን በሚያመላልሱት ደረጃቸውን ያልጠበቁ ጀልባዎች ምክንያት፣ በሰጠሙ ስደተኞች ምክንያት ባሕራችን ተበክሏል። በእግዚአብሔር ዕቅድ መሠረት ለእርሱ የሚቀርበው ዝማሬ የሚያርግበት ሰማይ በራሱ ሞትን በሚያፋጥኑ በራሪ ነገሮች ማለትም አውሮፕላኖች ተጨናንቆ እናገኛለን። በማኅበረሰቡ ውስጥ ያለው ፍቅር ራሱ በጣም እየቀዘቀዘ መጥቷል። በቅርቡ ኢቫንጀሊ ጋውዲዮም የወንጌላ ሴት በአማርኛው በሚል አርዕስት በጻፍኩት ቃለ ምዕዳን ውስጥ እንደ ጠቀስኩት በማኅበረሰቡ ውስጥ ፍቅር በከፍተኛ ሁኔታ እየቀነሰ መምጣቱን፣ በአንጻሩም ደግሞ ራስ ወዳድነት፣ መንፈሳዊነትን ማጉደፍ፣ መጪው ጊዜ ጨለማ እንደሆነ ማሰብ፣ ሁሉም ነገር ለራሳችን ብቻ ለማጋበስ ማሰብ፣ እርስ በራሳችን ያለ አግባቡ መወዳደር ወይም መፎካከር፣ ቆንጆ መስለን ለመታየት ብቻ በመፈለግ ዓለማዊ የሆኑ አስተሳሰቦችን መቀራመት፣ ከቀን ወደ ቀን ለሐዋርያዊ ተልእኮ ያለን ፍላጎት እየቀነሰ መምጣት፣ እነዚህና እነዚህ ምልክቶች ናቸው። ክቡራንና ክቡራት አድማጮቻችን፣ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቼስኮ ለዚሁ ለ2010 ዓ.ም አብይ ጾም አስተንትኖ ይሆነን ዘንድ ያስተላለፉትን መልእክት ክፍል አንድን ነበር ያስደመጥናችሁ። ቀጣዩን ክፍል በሚቀጥለው ዝግጅታችን እናስደምጣችኋለን። አብራችሁን በመሆን ስለ ተከታተላችሁን ከልብ እናመሰግናለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ ሕገወጥ የሰው ልጆች ዝውውርን በጥብቅ መቃወም ይገባናል ማለታቸው ተገለጸ። ለዝርዝሩ ዮሐንስ መኮንን።
ርዕሰ ሊቃነ ጳጳሳት ፍራንቼስኮስ ሕገወጥ የሰው ልጆች ዝውውርን በጥብቅ መቃወም እንደሚያስፈልግ አሳሰቡ። ርዕሰ ሊቃነ ጳጳሳት ፍራንቼስኮስ ሕገወጥ የሰው ልጆች ዝውውርን በጥብቅ መቃወም እንደሚያስፈልግ አሳስበው ድርጊቱ አሳፋሪ መቅሰፍት ነው ብለዋል። ርዕሰ ሊቃነ ጳጳሳት ፍራንቼስኮስ ይህን የተናገሩት በዓለም አቀፍ ደረጃ በጸሎት ታስቦ የሚውለውን ሕገወጥ የሰው ልጆች ዝውውርን ቀን ምክንያት በማድረግ ነው። ዕለቱ ከቅድስት ጁሴፒና ባኪታ መታሰቢያ ዕለት ጋር በተመሳሳይ ቀን የሚውል በመሆኑ ቅዱስነታቸው በዚህ ዕለት ሕገወጥ የሰዎች ዝውውርን የሚያከናውኑ ሰዎች ልብ እንዲለወጥ መጸለይ ያስፈልጋል ብለዋል። ሰዎች ከቦታ ቦታ በነጻነት መንቀሳቀስ መቻል ያስፈልጋል ያሉት ቅዱስነታቸው ሕገወጥ የሰዎች ዝውውርን አስመልክቶ ለሲቪልና ለቤተ ክርስቲያን ማኅበረሰብ ግንዛቤ እንዲኖር ማድረግ አስፈላጊ እንደሆነ አስታውሰዋል። በቂ የሆነ መረጃን ካለማግኘት የተነሳ በርካታ ስደተኞች አደገኛ ጉዞን በማድረግ ለባርነትና ለብዝበዛ ይጋለጣሉ ብለዋል። ቅዱስነታቸው በማከልም በሕገወጥ የሰዎች ማዘዋወር ወንጀል የተሰማሩ ሰዎች በንጹሐን ዜጎች ላይ የሚፈጽሙትን በደል እነዚህን ሕጋዊ ያልሆኑትን የጉዞ መስመሮችን በመጠቀም ነው ብለዋል። ስለዚህ የስደተኞች ጉዳይ መስሪያ ቤቶችን፣ የስደተኞችን ጉዳይ የሚከታተሉ ሌሎች ድርጅቶችንና ግለሰቦችን በሙሉ ስደተኞች ላይ የሚፈጸመውን በደል በመከላከል አስፈላጊ የሕይወት ዋስትና እና ጥበቃ እንዲደረግላቸው አደራ ብለዋል። በማከልም ቅዱስነታቸው በወንጀሉ የተሰማሩ ሰዎች ልብ እንዲለወጥ የወንጀሉ ሰለባ የሆኑትም ነጻ የሚወጡበትን ተስፋ ከእግዚአብሔር ዘንድ በጸሎት እንድንጠይቅ አሳስበዋል። በአውሮፓ አገሮች ስደት እያስከተለ ያለው ቀውስ በገሃድ እየታየ መሆኑ የሚታወቅ ሲሆን ይህ በስደተኞች ጉዳይ ዙሪያ ለሚነሱ ችግሮች ፖለቲካዊ መፍትሄ ለማፈላለግ በመንግሥታት ዘንድ ግንባር ቀደም ርዕስ ሆኗል። ስለዚህ ይህን በመገንዘብ ካቶሊካዊ ድርጅቶች፣ ማኅበራትና እንቅስቃሴዎች በሙሉ አዲስ የመፍትሔ ሐሳቦችን በማፍለቅ ማኅበራዊ ኑሮ ሰላማዊ እንዲሆንና ፍትሕንም ለማንገስ ድምፃቸውን ማሰማት ይጠበቅባቸዋል ብለዋል ቅዱስነታቸው። የስደተኞችን ጉዳይ በተመለከተ በኢጣሊያ የስደተኞችን አያያዝ አስመልክቶ በሚቀጥለው ወር ላይ በሚከናወነው በምርጫ ሂደት ውይይቶች እንዲደረግባቸው አዳዲስ የመፍትሄ ሐሳቦች እንደሚቀርቡ ይጠበቃል። በስደተኞች ጉዳይ ላይ የረጅም ጊዜ አገልግሎት ያለው የስካላብሪኒያን ማኅበር የስደተኞች ጉዳይ ተጠሪ የሆኑት ክቡር አባ ክላውዲዮ ጀንሶቶ እንዳስታወቁት ድርጅታቸው ሲቪል ማኅበራት በስደተኞች ላይ ለሚደርሱት የተለያዩ ችግሮች ተጠያቂነት እንዲኖራቸውና አሉ የሚባሉ ችግሮችንም ወደ ብርሃን በማውጣት የመፍትሄ ሐሳቦችን በማቅረብ በስደተኞች መካከል ሊፈጠሩ የሚችሉ አለመግባባቶችን ማስወገድ እንደሚያስፈልግ አሳስበዋል። ይህን ለማድረግ የሚቀረን ጊዜ አጭር ቢሆንም ተስፋ ሳንቆርጥ የስደተኞች ጉዳይ በስፋት በመላዋ ካቶሊካዊት ቤተ ክርስቲያን ላይ አደራ የተጣለባት ሆኖ ስለተገኘ በርትተን መስራት ይጠበቅብናል ብለዋል። ከስደተኞችም በኩል የሚሰነዘሩ አንገብጋቢ ጥያቄዎች ጉዳዩን በጥልቀት እንድንመለከት የሚያደርገን ስለሆነ የበለጠ ትኩረት እንዲሰጥበት ያደርጋል ብለዋል። ክቡር አባ ክላውዲዮ ጀንሶቶ በኢጣሊያ የሚገኙትን ስደተኞችን ለመንከባከብና ድጋፍ ለመስጠት የጣሊያን ዜጎች በየዓመቱ ግብር የሚከፍሉ ቢሆንም የኑሮ ውድነት፣ በወጣቶች ዘንድ የሚታየው የሥራ እጦትና ሌሎችም ማኅበራዊ ችግሮች ተዳምረው ስደተኞችን ለመርዳት ያለንን አቅም በጣም ውስን አድርጎታል ብለዋል። ስለዚህ መንግሥት ጉዳዩን በተለያየ አቅጣጫ በሚገባ በመገንዘብ የስደተኞችን ጉዳይ ወደ ጎን ሳያደርግ ሌሎችን ሀገራዊ ችግሮችን ለማቃለል ጥረት እንደሚያደርግ ሁሉ የስደተኞች ችግር ሌላ ተጨማሪ ችግር ከመፍጠሩ በፊት መፍትሔ ማግኘት እንደሚያስፈልግ አሳስበዋል።
የቀድሞ ርዕሰ ሊቃነ ጳጳሳት በኔዲክቶስ 16ኛ በፍቅርና በቸርነት ታጅቤ ወደ ዘላለማዊ ቤቴ በመጓዝ ላይ እገኛለሁ ማለታቸው ተገለጸ። ለዝርዝሩ ዮሐንስ መኮንን።
የቀድሞ ርዕሰ ሊቃነ ጳጳሳት በኔዲክት 16ኛ በፍቅርና በቸርነት ታጅቤ ወደ ዘላለማዊው ቤት በመጓዝ ላይ እገኛለሁ ማለታቸው ተሰማ። በኢጣሊያ የሚታተመውን ኮሪየሬ ደላ ሴራ የተባለ ዕለታዊ ጋዜጣ አንባቢዎች ስለ ቀድሞ ርዕሰ ሊቃነ ጳጳሳት በነድክት 16ኛ ጤንነት ሁኔታ ለማወቅ ፈልገው ላቀረቡላቸው ጥያቄ ቅዱስነታቸው በሰጡት መልስ በፍቅርና በቸርነት ታጅቤ ወደ ዘላለማዊው የእረፍት ስፍራ በመጓዝ ላይ ነኝ ብለዋል። ቅዱስነታቸው ለጋዜጠኛ ለዶክተር ማሲሞ ፍራንኮ በጻፉት መልእክታቸው በርካታ የጋዜጣው አንባቢዎች ስለ እኔ ጤንነት ለማወቅ ያላቸው ጉጉት ልቤን ነክቶኛል ብለዋል። ከሰውነት መድከም ባሻገር በውስጤ ወደ ዘላለማዊው የእረፍት ስፍራ በመጓዝ ላይ እንደሆንኩ ይሰማኛል ብለው ይህን የሚቀረኝን ዕድሜ በፍቅርና በቸርነት በመጓዝ ላይ ሲሆን ይህ ጉዞም ካሰብኩት ልባዊ ፍቅርና ቸርነት በላይ ነው ብለዋል። በዚህ መሰረት ከጋዜጣው አንባቢዎች የቀረበውን ጥያቄና ስለ እኔ ጤንነት ለማወቅ መፈለጋቸውን ዘወትር ከእኔ ጋር እንደሆኑ በማሰብ ምስጋናዬን እያቀረብኩ በጸሎቴም እንደማስታውሳቸው ላረጋግጥላቸው እወዳለሁ ብለዋል። ከሰውነት መድከም ባሻገር ያሉትንና ለአንባቢዎቹ ምስጋና ማቅረባቸው ላይ ኮሪየሬ ደላ ሴራ ጋዜጣ ዘጋቢ የሆኑት ዶክተር ማሲሞ ፍራንኮ ትንተና ሲሰጡ ቅዱስነታቸው ስለ ጤናቸው ሁኔታ ለጠያቂዎቻቸው የሰጡት መልስ አጭር ቢሆንም ጥልቀት ያለው መሆኑን አስረድተው ላለፉት 5 ዓመታት ከርዕሰ ሊቃነ ጳጳሳት ፍራንችስኮስ ጋር የነበራቸውን ግንኙነት በሁለቱ መካከል መልካም መቀራረብ የታየበት እንደነበር ገልጸው የርዕሰ ሊቃነ ጳጳሳት በነድክት ለጠያቂዎቻቸው የሰጡት ምስጋና መንፈሳዊነትና ትህትና የተሞላበት እንደሆነ የኮሪየሬ ደላ ሴራ ጋዜጣ ዘጋቢ የሆኑት ዶክተር ማሲሞ ፍራንኮ አስረድተዋል። ርዕሰ ሊቃነ ጳጳሳት በነድክት 16ኛ በ2005 ዓመተ ምህረት የርዕሰ ሊቃነ ጳጳስነት ሐዋርያዊ መንበር ሥልጣናቸውን ተተኪያቸው ለሆኑት ለርዕሰ ሊቃነ ጳጳሳት ፍራንችስኮስ ማስረከባቸው የሚታወስ ነው። ከ600 ዓመታት ወዲህ ሐዋርያዊ ሥልጣንን በሕይወት እያሉ ሲለቁ የመጀመሪያው ርዕሰ ሊቃነ ጳጳሳት መሆናቸው ታውቋል። የርዕሰ ሊቃነ ጵጵስና ሐዋርያዊ መንበር ሥልጣናቸውን ባስረከቡበት ጊዜ ቀሪውን ሕይወታቸውን በሙሉ መላዋ ካቶሊካዊት ቤተ ክርስቲያንን በጸሎት ለማገልገል ቃል መግባታቸው የሚታወስ ሲሆን ከ2005 ዓመተ ምህረት ጀምሮ በቫቲካን ከተማ ውስጥ በሚገኘው ማተር ኤክሌሲያ በሚባለው ገዳም ውስጥ እንደሚኖሩ ታውቋል።
ክብራንና ክብራት አድማጮቻችን እምነታችን ይህ ነው በሚል አርእስት በሳምንት አንድ ቀን ዘወትር ሐሙስ በዚሁ ሰዓት ወደ እናንተ የምናቀርበው ሳምንታዊ ዝግጅታችን አሁን ጀመረ። በዛሬው ዕለት የምናቀርብላችሁ አስተምሮ የካቶሊክ እምነት ምንነት፣ ካቶሊክ በመሆናችን የሚሰማን ደስታ በሚል አርእስት በኢትዮጵያ ካቶሊካዊት ቤተ ክርስቲያን ጠቅላይ ጽፈት ቤት ሐዋርያዊ መምሪያ ኮሚሽን በ2007 ዓመተ ምህረት ካሳተመው መጽሐፍ ላይ ክርስቶስ በመስቀል ላይ ሆኖ ማርያምን እናታችን እንድትሆን አደረገ በሚል አርእስት የቀረበውን አስተምሮ ይሆናል። የማቀርብላችሁ ማክዳ ዮሐንስ ነኝ። አብራችሁን በመሆን ዝግጅታችንን እንድትከታተሉ እንጋብዛለን። ክርስቶስ ማርያም እናታችን እንድትሆን የሰጠን በመስቀል ላይ ነው። ይህን በሚመለከት በመጽሐፍ ቅዱስ እንዲህ የሚል እናገኛለን። በኢየሱስ መስቀል አጠገብ እናቱንና የእናቱ እህት የቀሊዮጳ ሚስት ማርያምና መግደላዊት ማርያም ቆመው ነበር። ኢየሱስ እናቱንና የሚወደውን ደቀ መዝሙር አጠገቡ ቆመው ባያቸው ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት። ከዚህ በኋላ ደቀ መዝሙሩን እነሆ እናትህ አለው። ከዚያ ሰዓት ጀምሮ ደቀ መዝሙሩ ወደ ቤቱ ወሰዳት። የዮሐንስ ወንጌል ምዕራፍ 19 ከቁጥር 26-27። ካቶሊካዊ ቤተሰብ እስከ ዛሬ ድረስ ከማርያም ጋር በመሆኑ ትልቅ አመኔታ የሚሰማው ቤተሰብ ነው። እኛ እሷን አንድ ልጅ እናቱን እንደሚቀበላትና እንደሚወዳት አድርገን እንቀበላታለን እንወዳታለን እና ካብራታለን። እኛ ካቶሊካውያን እመቤታችን ማርያምን በመጽሐፍ ቅዱስ ቃል ሰላም ማለትን እንወዳለን። ለእመቤታችን በሚከተለው ሁኔታ መጸለይ ካቶሊካዊ ባህላችን ነው። ጸጋይ ሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋራ ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው። እነዚህ ቃላት ቀጥታ በመጽሐፍ ቅዱስ ላይ የተወሰዱ ናቸው። እነሱም የሊቀ መላእክቱ ቅዱስ ገብርኤልና የመጥምቁ ዮሐንስ እናት ቅድስት ኤልሳቤት ቃላት ናቸው። እኛ ካቶሊኮች ማርያምን በእነዚህ ቅዱሳን ቃላት ደጋግመን ሰላም ማለት አይሰለቸንም። የተወደዳችሁ አድማጮቻችን ቀደም ሲል ያስደመጥናችሁ አስተምሮ የካቶሊክ እምነታችን ምንነት፣ ካቶሊክ በመሆናችን የሚሰማን ደስታ በሚል ርዕስ በኢትዮጵያ ካቶሊካዊት ቤተክርስቲያን ጠቅላይ ጽሕፈት ቤት ሐዋርያዊ መምሪያ ኮሚሽን በ2007 ዓ.ም ካሳተመው መጽሐፍ ላይ የተወሰደው ክርስቶስ በመስቀል ላይ ሆኖ ማርያምን እናታችን እንድትሆን አደረገ በሚል ርዕስ የቀረበውን አስተምሮ ነበር። በሚቀጥለው ሳምንት ተመሳሳይ ዝግጅት ይዘንላችሁ እንቀርባለን። ቸርን ሰንብት።
የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ ያማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ። የመላኩን ጋር አመሸጥ